የዜና መጽሔት
6 ረሳ ጉዳዮችን አካቷል የዜና መጽሔቱ። ቀዳሚው ወደ ደቡብ አፍሪካ ነው የሚወስደን። አድማጮች፣ ካለም ዜናው እንደተከታተላችሁት በደቡብ አፍሪካ የመጤ ጠልንቅስቃሴ ጋብ ያለ ቢመስልም ህገወጥ ግንባታ በሚል ምክንያት ሱቆቻቸው እየፈረሱባቸው እንደሚገኙ ፍልሰተኛ ኢትዮጵያውያን ገልጸዋል። በተለይም በጆሃንስበርግ ከተማ ከትናንት ሐሙስ ጀምሮ የበርካታ ፍልሰተኞች ሱቆች በጸጥታ ኃይሎች መፍረሳቸውን በከተማው ኗሪ ኢትዮጵያውያን ለዶቼ ቬለ ተናግረዋል። ነገሩ ሂዳት በለው ግን እንዲሄድ አድርገው ነው ያሉ አንድ ኢትዮጵያዊ እርምጃው በስደተኞች ላይ ተጨማሪ እንግልት እየፈጠረ ይገኛል ብለዋል። ሸዋንግዛው ወጋየው ከሐዋሳ ዝርዝር ዘገባ አለው።
በደቡብ አፍሪካ በፍልሰተኞች ላይ የደረሰ የሚገኘው የመጤ ጠል ጥቃት አሁን ላይ መልኩን እየቀየረ የመጣ ይመስላል። ቀደም ባሉት ቀናት በአገሪቱ የተለያዩ ግዛቶች ሲፈጸም የቆየው ግድያ፣ ዝርፊያና ማስፈራሪያ ጋብ እያለ መምጣቱን ኢትዮጵያውያን ፍልሰተኞች ተናግረዋል። በአንጻሩ ከትናንት ሐሙስ ጀምሮ ህገወጥ ግንባታ ናቸው ያሏቸውንና ፍልሰተኞች የንግድ ስራ የሚያከናውኑባቸው ተለጣፊ ሱቆችና ኮንቴነሮች በጸጥታ ኃይላት እየፈረሱ ይገኛሉ። በተለይም በጆሃንስበርግ ከተማ ስሞል ስትሪት ተብሎ በሚጠራው ጎዳናም ኢትዮጵያውያንን ጨምሮ የበርካታ አፍሪካውያን ስደተኞች ሱቆች መፍረሳቸውን የተነገረው። ሱቆቹ ለበርካታ ዓመታት ሲሰራባቸው ከቆዩ በኋላም ለምን ዛሬ ማፍረስ አስፈለገ ሲል ለዶቼ ቬለ ተናገረው አንድ ኢትዮጵያዊ ፍልሰተኛም ድርጊቱ የመጤ ጠል ጥላቻ አካል ነው ይላል።
አሁን ውስጥ ካላቸው ከጥላቻው የተነሳ ነው። በብዙ ዘመን ተወሰጥቶ የቆየበት ነው። አሁን እሱ ብቻ ሳይሆን ሾፕ ኮንቴነር የተቀመጠበትም ብዙ ዓመት ከአስር ዓመት በላይ ከአስራ አምስት ዓመት በላይ ከዚህ ከውስጥ ጥላቻው ጋር የተነሳ ነው። የሚጠቀም የቆየንበት ነው። አዲስ ይገራል። እኛ ከመምጣታችንም በፊት ሰዎች እየተጠቀሙ የቆዩበት ነው። አሁን ከተነሱ ጥላቻ ጋር የተነሳ ነው እንጂ ሆን ብሎ ፕላን አድርጎ መንግስት ይህን ሊሰራ የወጣበት አይደለም።
በዚሁ የጆሃንስበርግ ከተማ ለበርካታ ዓመታት በንግድ ስራ ተሰማርታ እንደምትገኝ የተናገረችው አንድ ሌላ የዚሁ ከተማ ነዋሪ በበኩሏም ነገሩ ሂዳት በለው ግን እንዲሄድ አድርገው አይነት ነው ብላለች።
አንድ ቃላት አለ፣ አባባል እኮ ነው። በቃ ሂዳት በለው እንዲሄድ አድርገው ነው። ወረቀት ተከለከለ፣ ፖሊስ መንገድ ላይ ይይዛል፣ እዚህ ጋር ስራ ቦታችን ይፈርሳል። በምንድን ነው መኖር የምንችለው? እነሱ ሪፉጂ ካምፕ የለም። አንደኛ ካምፕ እኮ ተቀብሎ እንዲኖር አላደረገም። እና ለእኛ የሚሰጥ ገንዘብ የለንም። እኛ የምንኖረው በንግድ ዓለም ነው። እዚህ ሀገር ገብተን ሪፉጂ ተብለን የሚከፈለን ገንዘብ የለም። ስለዚህ በቃ እንዳንኖር እያደረጉ ነው። በቃ በገዛ እጅ እንድትወጣ ነው የሚያደርጉ።
ነዋሪነታቸውን በጆሃንስበርግ ያደረጉት አቶ ገዛኝ ሱማሞ ትውልድ ለትውልድ የተባለ መንግስታዊ ያልሆነ ድርጅት መስራችና የኢትዮጵያን ማህበረሰብ ፎረም አባል ናቸው። አሁን ላይ የመጤ ጠል እንቅስቃሴ እየቀዘቀዘ የመጣ ቢመስልም ውስጥ ለውስጥ ለቃችሁ ውጡ የሚለው ዛቻና ማስፈራሪያ ግን አሁንም እንዳለ ነው ይላሉ አቶ ገዛኝ።
መጀመሪያ ካሉ ከመንገድ ቅስቀሳዎቹ ገብ ብልም ያው አንዳንድ ውስጥ ለውስጥ የአድማ ሁኔታዎችና ዛቻዎች አሉ። እንግዲህ በቀጥታ መንግስትን አትስሙ፣ የመንግስትን መዋቅር አትስሙ፣ ከጁን 30 በኋላ ሀገሪቱን ለቃችሁ ትሄዳላችሁ የሚል መፈክር አለ። ከዚህ ጎን ለጎን ደግሞ አንዳንድ ቦታዎች ተጋላጭ የሆኑ ቦታዎችን፣ ሱቆችን የማፍረስ ሂደቶችም አሉ። እንደዚህ አይነት አዝማሚያዎች አሉ።
አሁን ላይ እንደ ጋናና ናይጄሪያ የመሳሰሉ ሀገራት በዜጎቻቸው ጥቃት ዙሪያ ጠንካራ ዲፕሎማሲያዊ ውሳኔ ማሳለፋቸው ነገሮች እንዲካረሩ በማድረግ የእነዚህ ሀገር ዜጎች የጥቃት ተጋላጭነት እንዲጨምር ማድረጉን መታዘባቸውን አቶ ገዛኝ ጠቅሰዋል። የኢትዮጵያ መንግስት በጉዳዩ ላይ የተከተለው ለስለስ ያለ ዲፕሎማሲ በደቡብ አፍሪካ በለዘብተኞችም ሆኑ በአክራሪ ፖለቲከኞች በኩል በበጎ መልክ ታይቷል የሚል እምነት እንዳላቸው ገልጸዋል።
የውጭ ጉዳይ በወከላቸው በኤምባሲ ለድርኮ ለሚባል ለደቡብ አፍሪካ ውጭ ጉዳይ ቃል አቀባይ በተላከው መልእክት ጥሩ መረጋጋት አለ። እኔም በማውቀው የሲፒኤፍ ግራውንድ ኔትወርክ በዛ ኔትወርክ አማካኝነት እናንተ ማህበረሰብ ፕሬጀር ስላላረጋችሁ በተለይ በመሪዎችና በሀገሪቱ መንግስት ደረጃ ጥሩ ነገር አለ፣ ጥሩ አመለካከት አለ ለኢትዮጵያውያን እና ሞዛምቢክ ሲንጫጫ፣ ጋና ሲንጫጫ፣ ናይጄሪያ ሲንጫጫ ኢትዮጵያ ምንም አላለችንም። ሱቃቸውም እንደ ማንኛውም እየተዘረፈ እነሱም እንደ ማንኛውም መጤ ጠልም በሆኑ በሌሎች ኃይላት እየተጎዱ ዝም ስላሉ መንግስት ያን ኮንሲደር አድርገው ምናልባት ዲፕሎማሲውን ጠንከር ያለ ወዳጅነት ይሰራል የሚል ኤክስፔክቴሽን በግሌ አለኝ።
በደቡብ አፍሪካ ካለፈው አንድ ወር ጀምሮ በተቀሰቀሰ የመጤጠል እንቅስቃሴ ኢትዮጵያንና ሌሎች አፍሪካ ሀገራት ፍልሰተኞች ሲገደሉ በሚሊዮን የሚቆጠር ንብረት መዘረፉና መቃጠሉ ይታወቃል። ድርጊቱ ዓለም አቀፍ ውግዘት የገጠመው ሲሆን ናይጄሪያ፣ ቦትስዋናና ጋናን ጨምሮ ዜጎቻቸው የጥቃቱ ሰለባ የሆኑባቸው አንዳንድ የአፍሪካ ሀገራት ጠንከር ያለ ዲፕሎማሲያዊ መግለጫ እንዲያወጡ አስገድዷቸዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስም በህንድ ኒው ዴሊ እየተካሄደ ከሚገኘው የብሪክስ የውጭ ጉዳይ ሚኒስትሮች ጎን ለጎን ከደቡብ አፍሪካው አቻቸው ሮናልድ ላሞላ ጋር መወያየታቸው ታውቋል። ሚኒስትሮቹ በውይይታቸው በደቡብ አፍሪካ በኢትዮጵያውያን ዜጎች ላይ የሚነሱ ስጋቶችና ችግሮችን በጋራ ለመፍታትና አስፈላጊውን ጥበቃ ለማድረግ የሚያስችል ስምምነት ላይ መድረሳቸውን የአገሪቱ መንግስታዊ የመገናኛ ብዙሃን ድርጅቶች ዘግበዋል። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ።
የኢትዮጵያ ምርጫ ቦርድ ለ7ኛው ሀገራዊ ምርጫ ያዘጋጀው የፖለቲካ ፓርቲዎች የክርክር መድረክ በተለያዩ የቴሌቪዥን ጣቢያ እየተላለፈ ይገኛል። ይህን መድረክ አስመልክቶ በአዲስ አበባ ጎዳናዎች ላይ በመዘዋወር ለመሆኑ በመገናኛ ብዙሃን እየተካሄደ ካለው የፖለቲካ ፓርቲዎች ክርክር ኢትዮጵያን ለሚቀጥሉት የቀጣይ 5 ዓመታት ለመምራት የሚያስችል ጠንካራ ፖሊሲ ያለው የፖለቲካ ፓርቲ አይታችኋል ወይ በሚል ለጥቂት የከተማዋ ነዋሪዎች ዶቼ ቬለ ጥያቄ አቅርቧል። ያሰባሰብነውን የህዝብ አስተያየት እንሆ።
ያ አይቻችኋለሁ፣ አሪፍ ክርክር ነበራቸው። መመርጦንም እንዲህ ነው እንድዘጋጅበት የራሳቸውን ሳይድ እንድሰማ አድርገውኛል እና መመርጦንም እንዳቅ አድርገውኛል። አውቅ ያለው መመርጦ
አላየውም ባይስ ምን ይጠቅመኛል?
ያ እውነት ለመናገር አይቼ አላቅም፣ ባይም ጠቀምበታለሁ ብዬ ስለማላስብ አይቼ አላቅም።
በዚህ ዓመት የምርጫ ክርክር ብዙውን በቴሌቪዥን ሳይሆን ሶሻል ሚዲያ ላይ ነው ያየሁት። ካስገረሙኝ ነገሮች የተለያዩ አይነት የተለያየ እድሜ የተለያየ ጾታ ያላቸው እጩዎች ሀሳባቸውን በነጻነት የሚገልጹበት አይነት ሆኖ አግኝቼዋለሁ በተወሰነ ደረጃ ቢሆንም። ከዛ በመቀጠል ግን ከፖሊሲና ከለውጥ ከሚመጣበት መንገድ አንጻር ብዙም የተለየ ወይም አዲስ ነገር የተናገረ የለም። ብዙ ጊዜ ያው ያለውን መንግስት ማማረርና እጅ መጠቆም እንጂ ይሄ እንደዚህ አይነት መፍትሄ ይዘን እንመጣለን የሚል ነገር አላገኙበትም። የዘንድሮ የምርጫ ክርክር ብዙዎቹ እንደዛ ነው ያገኘዋቸው። የኢብሃፓ ተከራካሪ ልጅ ግን ድፍረቷም ኮንፊደንሷም የተናገረቻቸውም ነገሮችም ትንሽ ከሌሎቹ ለየት ብሎ ወጣ ብሎ ታይቷል።
ምንም ነገር አይቻላ ግን ስለ ምርጫ ሶሻል ሚዲያ ላይ ሲመጣለኝ ስክሮል ነው ማድረግ ብዙ ኢንተረስት የለኝም። ስለዚህ አይነት ነገር ያው ብዙ ዲቴል ስለመንግስት ስለማላቅ ማለት ነው።
የዘንድሮ ምርጫ እኔ አልከታተልም። ኦተንቲሲቲ ስለሚጎለው ነው እና የፓርቲዎቹ ህልውናም የገዥ መደብ መሰረት ስላለው ነው። በሁሉ ፓርቲዎች ውስጥ በተቀናቃይ ፓርቲዎች ውስጥ የገዥ መደብ ሰዎች እንዳሉ ሳብጀክቲቭ የሆነ እምነት ስላለኝ ነው። ሶ ትክክለኛ ምርጫ አለ ብዬ አላስብ።
አዎ ተከታትያለሁ። በተለይ በመሬት ይዞታ ዙሪያ ላይ የፖለቲካ ፓርቲዎች ያረጉት ክርክር አንድ ቦታ እንደወሰን አድርጎኛል። ክርክሩን በሚገባ ተመልክቻለሁ።
እኔ አይቻላቅም። ምረጡ እየተባሉ የሚዞሩትን ባለፈው መጥቶ ነበር ቴሌቪዥንም ማንንም አላየዋቸው።
የዘንድሮ ምርጫ በከፊል የማየት ሁኔታዎችን አጋጥሞኛል፣ ግን ብዙም ኢንተረስትድ አይደለሁም። እውነት ለመናገር እንትን የበዛበት ነው፣ የሆነ ወከባ የበዛበት ከሀሳብ ይልቅ እርስ በርስ የመሻኮት አይነት ሁኔታዎችን ስላየሁበት እውነት ለመናገር ሀሳብ አላቸው የላቸውም፣ ተፎካካሪዎች አሉ የሉም የሚለውን ነገር ጀስቲፋይ ለማድረግ ያን የልብ ልብ የሚሰጥ አይደለም እና ብዙም ኢንተረስትድ አይደለሁም እውነት ለመናገር በምርጫው ላይ ብዙም ትኩረት አልሰጠውም። ይህን ዝም ብሎ አንዳንዴ ሲጮህ ከማየት በስተቀር።
ተከታዩም አድማጮች በደሴ ከተማ ያለውን የምርጫ ዝግጅት በተመለከተ የህዝብ አስተያየት ነው። የምርጫ ካርዳቸውን በእጃቸው የጨበጡ የደሴ ከተማ ነዋሪዎች ወደ ምርጫ ጣቢያ ለመሄድ ቀጠሮ ቢይዙም በከተማዋ ጎዳናዎችና ሰፈሮች ላይ ግን የሚታየው የፖለቲካ እንቅስቃሴ የአንድ ወገን ብቻ እንደሆነ ይናገራሉ። ቀደም ባሉት ምርጫዎች በነበራቸው ንቁ ተሳትፎ የሚታወቁት የደሴ ነዋሪዎች የዘንድሮ ምርጫ ተፎካካሪ ፓርቲዎች የጠፉበትና ድምቀት የሌለው ቀዝቃዛ ምርጫ የሆነብን ነው ሲሉ ስጋታቸውን ገልጸዋል። ለዶች ቬላ አስተያየታቸውን የሰጡ የከተማ ነዋሪዎች ያሉትን እናስደምጣችሁ።
ጋሻው ገብሬ ይባላለሁኝ። ደሴ ከተማ ነው የምኖረው። የዘንድሮ ምርጫ ትንሽ ለኔ ቀዝቀዝ ያለ ይመስለኛል። ብዙ ተፎካካሪዎችን እንትን አላልኩም። ሰው ግን የምርጫ ካርድ ያወጣ ይመስለኛል። በእኛ አካባቢ አሁን ኮንዶሚኒየም አካባቢ ነው የምኖረው። ብዙ ነዋሪዎች አውጥተናል ካርድ። አሁን ብልጽግና ፓርቲ ብቻ ነው ቅስቀሳም የምናየው። እዚህ አሁን ከተማው ላይ የምታየው ድንኳንም ተክለው በየቦታው በተለያየ መንገድ ምንትን የሉ ጎላ ብሎ እየተቀሰቀሰ ያለው ብልጽግና ነው። እና ምናልባት አማራጭ እናጣለን ብዬም እፈራለሁኝ። ምክንያቱም ሌሎች እኔ አሁን ምንም የሰማሁት የለም።
ገዢው በፓርቲ በጥሩ ሁኔታ ስራውን እየሰራ ይገኛል። በቅስቀሳም ሆነ በንትን ተፎካካሪ ፓርቲዎች ግን ይህን ያክል በቁጥርም ብዛት የሌላቸው እኔ አሁን ባየሁት ደረጃ ልክ ሁለት ተፎካካሪ ፓርቲዎች አሉ፣ ኢዜማና ቁልፍ። ሌላ የለም። ብዙም ተጽዕኖ እየፈጠሩ አይደሉም። ተፎካካሪው ፓርቲ እኮ ለብሶ ይሄዳል እንጂ እንደዚህ አሁን መድረክ ይዞ ምናምን እንደዚህ ያደረገ አይመስለኝም። ኧረ ድምፅም የለ ምንም።
ደሴ ከተማ ነዋሪ ነኝ። ሄኖክ ታደሰ ይባላል። ካርድ አውጥቻለሁ። ተወዳዳሪ ፓርቲዎች በደሴ ከተማ አንድ ፓርቲ ነው እያየን ያለ ነው። ለመምረጥ ዝግጁ ነናል። ሌሎች ፓርቲዎች ደሴ ከተማ ላይ እንቅስቃሴ ሲያደርጉ አላየንም። ያየነው ነገር ማን እንደሚወዳደርም ምን አይነት ምልክትም እንዳላቸው አናውቅም። የዘንድሮ ምርጫ የተፋዘዘ ነው። በአንድ ፓርቲ የበላይነት እየታየበት ነው። ውድድር የለም። ምን ነገር እየታየበት አለ። አንድ ፓርቲ ብቻ የበላይ ሆኖ የሚታይበት ጊዜ ነው።
ስሜን ባልገልጽ ደስ ይለኛል። እዚሁ የደሴ ከተማ ነዋሪ ነኝ። ምርጫ ካርድ አውጥቻለሁ፣ ለመምረጥ ተዘጋጅቻለሁ። ነገር ግን እስካሁን እኔ ሌላ ተወዳዳሪ እንቅስቃሴ አላየሁም። ብልጽግና ፓርቲ ነው እና እንግዲህ በቃ በዛ ሰዓት መምረጥ ነው። ለመምረጥ ተዘጋጅቻለሁ። ከዚህ ገጠም የነበረው አንዳንድ ፓርቲዎች ሲቀሰቅሱ ምናምን አይ ነበር። አሁን ግን እኔ አላየሁም። በየአካባቢው ያየሁት ብልጽግና ነው።
ሰለሞን አሰፋ ይባላለሁ። ማራዳ ክፍለ ከተማ ይጠየፍ ቀበሌ ነዋሪ ነኝ። ሰባተኛው ሀገር አቀፍ ምርጫ ላይ ካርድ የመጀመሪያው ሰው ነኝ። ካርድ አውጥቻለሁ። እኔ በእውነት ደሴ ከተማውን አሉ ይባላል በፒያሳ ቀበሌና በመንበረ ፀሐይ እየተንቀሳቀሱ ነው ይባላል። ቁልፍ አርም ምልክት ያለው ፓርቲ እየመጣ ነው ይላል። በእኛ ቀበሌ ግን እስካሁን አንድም ሌላ ፓርቲ የመጣ የለም። ባይጠየፍ ቀበሌ አካባቢ አንድ ሌላ ፓርቲ ከብልጽግና ብቻ ነው አሁን በዚህ በእኛ ቀበሌ የሚንቀሳቀስ ያለ።
ደሴ ማህበረሰብ በሰፊው ስለ ምርጫ በደንብ የማቅ ነው። ከዚህ በፊት ጀበና መርጦ የግል ተወዳዳሪ መርጦ አቅሙን ያሳየ ቅንጅትም ላይ የራሱን አሻራ የጣለ የደሴ ከተማ ህዝብ ለመምረጥ ዝግጁ ነው። ንቃተ ህሊናው ተፈጠን ማን ይሆነኛል፣ መቼ ለምን ያገለግለኛል የሚለውን ለመምረጥ እንግዲህ ቻንሱ እጁ ላይ ያንዴ በላይነት የሚታይበት ብቻ ነው። ሌላ ውድድሮች አልታዩም። እንግዲህ በ16 ቀን የሚለወጥ ነገር ካለ እናየዋል።
ሰው ላይ ምንም ከግዴታ አንጻር ነው እንጂ ለካርድ ለማውጣት ራሱ ያላቸው ግንዛቤ አናሳ ሆኖ ይሁን በድሯቸው ይሁን ባይታወቅም ህዝባችን ላይ የሆነ ደስተኛ ነገር አይታይም። እውነት ለመናገር እኔማ ያው መብቴ ልጠቀማለሁኝ ይመራኛል እና ይጠቅመኛል ብዬ የማስበውን ፓርቲ ይመርጣለሁ።
ከተማ ላይ ገዢ ፓርቲ ነው በከፍተኛ ደረጃ አባሎች እና በአመራሮች እየቀሰቀሰ ያለው። ሰው በጣም መሄጃ ያጣበት ሁኔታ ነው ያለው እንደ ደሴ ከተማ ማለት ነው። ሌላው እነዚህ ተቃዋሚ ፓርቲ የሚባሉት ምንም ያየናቸው ነገሮች ምንም ሲቀሰቅሱ ምንም ሲሉ አላየናቸው። እንደ ደሴ ከተማ እነሱ የተፋዙበት ነው የተቀዛቀዙበት መንገድ ነው ያለው። ምንም ቀምን ለውጥ ስለሌለ የተበላቁ ማለት ነው። መንግስት ራሱ ለውጥ ስለሆነ የሚቀጥለው ለውጥ አለው ብያለ። ለአንደኛ ተፎካካሪ ፓርቲዎች የሉም። በራሳቸውም ድክመት ሲሆን በመንግስት ጫና እዚህ ነው የሚባል ተፎካካሪ ፓርቲ የለም።
በአካል ወርዶ ራሳቸውን ህዝቡ ጋር ወርደው አላስተዋወቁ የራሳቸውን ያው ግልጽ አድርገው እንትን ብሎ ስላላስተዋወቁ ለመምረጥ አስቸጋሪ ነው የሚሆነው ብዬ ነው የማስበው። እንደኔ
በሚዲያ እንሰማለን፣ በቴሌቪዥን በሬዲዮ እንሰማለን። ግን እዚህ ከተማ ውስጥ ግን እየተቀሰቀሰ አይደለም። በሚዲያ ላይ ግን ያው እዚህ ከተማ ላይ እነዛ የሚቀሰቀሱ ሰዎች ተደራሽ ናቸው ተደራሽ አይደሉም እንጃ። ግን እዛ በቴሌቪዥን ላይ እንሰማለን። እኔ እንግዲህ ካርድ አውጥቻለሁ። ይቺ ሀገር ደግሞ በምርጫ ነው መተዳደር አለበት ብዬ የማስበው ዲሞክራሲ አንዱ መገለጫ ስለሆነ፣ ስለዚህ እኔ ለመምረጥ ተዘጋጅቻለሁ። እንግዲህ ግንቦት 24 እየጠበቅኩ ነው።
ተከታዩ ዘገባ አድማጮች፣ ፈረንሳይ በአፍሪቃ አዲስ አጋሮችን መፈለግ መጀመሯን ይመለከታል። የቀድሞ ቅኝ ግዛቶቿ የነበሩትን የምዕራብ አፍሪቃ ሀገራት መሰረት አድርጎ የቆየው የፈረንሳይ የአፍሪካ ፖሊሲ እየተቀየረ ያለው በሳህል ሀገራት ላይ የነበራት ተጽዕኖ ባለመቀጠሉ መሆኑን ዶች በላይ ያነጋገራቸው የፖለቲካ ተንታኝ አመለከቱ። እናም ፓሪስ ፊቷን ከፈረንሳይኛ ተናጋሪ ሀገራት ወደ እንግሊዘኛ ተናጋሪዎቹ ማዞሯ ሌሎች ፈቃደኞች አጋሮች የምታገኝበት ስልታዊ አካሄድ ነው በማለት አስረድተዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት ያደረጉትን ጉብኝት መነሻ ያደረገው እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ ልኮልናል።
ፕሬዝዳንት ኢማኑኤል ማክሮን ሰሞኑን በአፍሪካ ያደረጉት የአምስት ቀናት ጉብኝትና በናይሮቢ የተካሄደው የፈረንሳይ አፍሪካ ጉባኤ ከተለመደው በተለየ ሁኔታ ትኩረት የሳበ ነበር። የናይሮቢው ስብሰባ በእንግሊዝኛ ተናጋሪ አፍሪካ ሀገር የተካሄደ የመጀመሪያው ጉባኤ መሆኑ ትኩረት ከሳበባቸው ምክንያቶች አንዱ ነው። በዩናይትድ ስቴትስ በሚገኘው የፍሎሪዳ ዩኒቨርሲቲ የሳህል ምርምር ቡድን ባልደረባና ተመራማሪ የሆኑት ፋሬስ ዳቪዮን እንዳሉት ይህ ለፈረንሳይ ታሪካዊ የሚባል የፖሊሲ ለውጥ ነው። የፈረንሳይ የአፍሪካ ፖሊሲ ሙሉ በሙሉ ሊባል በሚባል ደረጃ ፈረንሳይኛ ተናጋሪ ሀገራትን መሰረት አድርጎ መቆየቱን ተመራማሪው አስተውሰዋል። እናም የናይሮቢው ጉባኤ የፖሊሲውን መለወጥ የሚያመለክት መሆኑን አብራርተዋል።
By hosting this summit in Kenya, Macron is trying to send a different message saying that
ይህንን ጉባኤ በኬንያ በማካሄድ ማክሮን የተለየ መልእክት ለማስተላለፍ እየሞከሩ ነው። የምንገኘው አዲስ በሆነ ጊዜ ላይ ነው። ከአፍሪካ ጋር ያለንን ግንኙነትን በአዲስ መልክ ለማካሄድ እየሞከርን ነው የሚል መልእክት። ፈረንሳይ ፊቷን ወደ እንግሊዝኛ ተናጋሪ ሀገራት የማዞሯ ምክንያት በሀገሪቱ ውስጥ ያላት ስፍራ ይዛ ለመቆየት የሚያስፈልግ ስልታዊ እርምጃ በመሆኑ እንደዚሁም በሀገሪቱ ውስጥ ሩሲያ፣ ህንድ፣ ቱርክ፣ ቻይና እና ዩናይትድ ስቴትስን የመሳሰሉ ተፎካካሪዎች ስላሉ ነው።
And also because you have a lot of strategic competitors on the continent such as Russia, India, Turkey, China, the US.
ፈረንሳይ በሳህል አካባቢ ከሚገኙ የአፍሪካ ሀገራት ጦሯን ማስወጣት የጀመረችው እንደ ጎርጎሮሳውያኑ የዘመን አቆጣጠር በነሐሴ ወር 2022 ዓ.ም ነበር። በመፈንቅለ መንግስት ወደ ስልጣን የመጣው የማሊ ወታደራዊ አስተዳደር አገሪቱን ለቀው እንዲወጡ ትዛዝ በማስተላለፉ፣ በጥር ወር 2023 ዓ.ም ደግሞ የቡርኪና ፋሶ መንግስት ከፈረንሳይ ጋር ያለውን ወታደራዊ ስምምነት ማቋረጡን ተከትሎ ፓሪስ ወታደሮቿን አስወጣች። በዚህው ዓመት የፈረንሳይ አምባሳደርና ወታደሮቿ ከኒጀር እንዲወጡ ተደረጉ። እነዚህ ሁኔታዎች ደግሞ ፈረንሳይ በአካባቢው የነበራት ፖለቲካዊ፣ ኢኮኖሚያዊና ወታደራዊ ተጽዕኖ ማብቃቱን አመላከቱ። ዳቪዮን እንደሚሉት ፈረንሳይ አዳዲስ አጋሮች በመፈለግ ላይ ያለችው እነዚህን ክስተቶች ተከትሎ ነው።
This policy is clearly the result of what happened previously with the Sahelian countries but also more broadly what happened with West Africa, Francophone West African countries. Of course,
ይህ ፖሊሲ በትክክልም ቀደም ሲል በሳህል ሀገራት የተከሰተው ሁኔታ ውጤት ነው። ከዚህ ሰፋ ባለ መልኩ ደግሞ በምዕራብ አፍሪካ የተፈጠረው ሁኔታ ውጤት ነው። እንደምታውቀው በማሊ፣ ቡርኪና ፋሶ እና ኒጀር ከተከሰቱት የመፈንቅለ መንግስት ተግባራትና የጨመረ ከሄደው ጸረ ፈረንሳይ ስሜት በኋላ ፓሪስ አካሄዷን መቀየር ነበረባት። እና በርግጥ በምዕራብ አፍሪካ ሰፋ ሲል ደግሞ በሀገሩ የፖለቲካ ታማኝነቷን አጣለች። አሁን ይሄ ክፍተት በሩሲያ ተሞልቷል። እና ወደ እንግሊዝኛ ተናጋሪ ሀገራት ፊቷን ማዞር ለፈረንሳይ ሌላ ፈቃደኛ አጋሮች የምታገኝበት ነው።
Moving toward Anglophone Africa, it is a way for France to look for new willing partners.
President Macron በአዲስ አበባ ጉብኝታቸው በአፍሪካ ህብረት ጽህፈት ቤት በመገኘት ከህብረቱ ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ጋር ተነጋግረዋል። ከሊቀመንበሩ ጋር በሰጡት አጠር ያለ የጋራ መግለጫም ለአፍሪካ የሰላም ፈንድ የሚሆን ዓለም አቀፍ የገንዘብ ማሰባሰቢያ ጉባኤ በዚህ ዓመት መጨረሻ በፓሪስ እንደሚካሄድ አስታውቀዋል።
Vous avez pris une initiative importante qui est celle de bâtir donc un fonds de pour la paix de l'Union africaine. 400 ሚሊዮን ዶሮ ደጃ
በአፍሪካ ህብረት ውስጥ ለሰላም ተልእኮዎች የሚሆን የገንዘብ አቅም ለመገንባት አስፈላጊ ተነሳሽነት ወስዳችኋል። እስካሁንም 400 ሚሊዮን ዩሮ ተሰብስቧል። የተያዘው እቅድ ደግሞ 1 ቢሊዮን ዩሮ ለመሰብሰብ ነው። ከዚህ አንጻር ፈረንሳይ ተጨማሪ ገንዘብ የሚያሰባስብ ዓለም አቀፍ ጉባኤ ለማካሄድ ወስናለች። አዳዲስ የመንግስትና የግል ዘርፍ አጋሮች ይህንን የአፍሪካ ህብረት የሰላም ፈንድ እንዲደግፉ በማንቀሳቀስ
immobiliser de nouveaux partenaires publics et privés pour ce fond pour la paix de l'Union africaine.
የፈረንሳይ ፕሬዝዳንት ቀደም ሲል ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ያደረጉትን ውይይት ተከትሎ የታዳሽ የተቀናጀና ዘላቂ ኃይልን እንደዚሁም የዲጂታላይዜሽን ፕሮግራምን ለመተግበር ይውላል የተባለ የ54.6 ሚሊዮን ዩሮ የብድር ስምምነት ይፋ ተደርጓል። በናይሮቢ በተካሄደው የፈረንሳይ አፍሪካ ጉባኤ ላይ ደግሞ ፕሬዝዳንት ማክሮን የ27 ቢሊዮን ዶላር የኢንቨስትመንት ማዕቀፍ ይፋ አድርገዋል። በዚህ ማዕቀፍ የበለጠ ተጠቃሚ የሚሆኑት ሀገራት ናይጄሪያና ኬንያ መሆናቸው ፋሬስ ዳቪዮን ጠቁመዋል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
ኢትዮጵያ የኤችአይቪ ኤድስ ተዋሲን ለመከላከል ያስችላል የተባለለትን መድኃኒት በውስን ወራት ወደ ሀገር ውስጥ ለማስገባት እየሰራች መሆኑን የጤና ሚኒስቴር አስታወቀ። በተዋሲው ያልተጠቁና በአጋላጭ የሥራ ሁኔታ ውስጥ ላሉ የማህበረሰብ አካላት የሚሰጥ ነው የተባለው መድኃኒቱ የውጤታማነት ደረጃው የላቀ እንደሆነ ተነግሯል። ከአዲስ አበባ ስዩም ጌቱ ዘገባ አለው።
ኤችአይቪ ለመከላከል ይረዳል የተባለው ሌናካፖቪር የተባለው መድኃኒት ቀለል ባለ ዋጋ ሊቀርብ እንደሚችል የተነገረው በተያዘው ዓመት ወርሃ መስከረም አካባቢ ነበር። ኢትዮጵያ ሁሉ ላይ የተዋሲውን ስርጭት ለመክታት ይረዳል የተባለውን ይህን መድኃኒት በማስገባት አገልግሎቱን ለመስጠት በመሰናዳቷ መድኃኒቱ በውስን ወራት ውስጥ ወደ ሀገር ውስጥ ይገባል ያለው የኢትዮጵያ ጤና ሚኒስቴር ለጊዜው መድኃኒቱን ለመስጠት የታቀደው ተጋላጭ ለሆኑ የማህበረሰብ አካላት እንደሆነም ነው ያሳወቀው። በኢትዮጵያ ጤና ሚኒስቴር የኤችአይቪ ኤድስ መከላከልና መቆጣጠር መሪ ስራ አስኪያጅ አቶ ፍቃዱ ያደታ ይህ መድኃኒት በመርፌ የሚሰጥ ሲሆን ውጤታማነቱም ከዚህ በፊት በየሶስት ወሩ ሲሰጥ ከነበረው መድኃኒት እንደሚልቅ ታምኖበት ነው ብለዋል።
መከላከል ነው የሚሰጠው እንጂ ክትባትም አይደለም። ይሄ ምንድነው? ከኤችአይቪ ነፃ መሆናቸው የተረጋገጡ ሰዎች ካላቸው ተጋላጭነት ለመከላከል የሚወስዱት መርፌ ነው። በአመት ሁለት በየስድስት ወሩ ይሰጣል። የዚህ አይነት መድኃኒት ሀገር ውስጥም ቢሆን እየተሰጠ ነው። አሁን ያለ የሶስት ወር ነው የነበረው። በአመት አራት ስለሚወስዱ ሰዎቹ ደግሞ ተከታትሎ ለመውሰድ ከኤችአይቪ ነፃ የሆኑና ቅድመ መጋለጥ መከላከሉን ብዙም ትኩረት ስለማይሰጡ መድኃኒቱን ማቋረጦች አሉ እና በአመት ሁለቴ ሲሆን ውጤታማ ይሆናል ከሚል ይሄኛው የፈዋሽነት አቅሙ ባለ ሶስት ወር በመርፌ ከሚሰጠው የቅድመ መጋለጥ መከላከል መድኃኒቱ ይበልጣል።
መድኃኒቱ በተዋሲው ላልተጠቁ ሰዎች እንጂ የኤችአይቪ ቫይረስ በሰውነታቸው ውስጥ ላለባቸው ሰዎች ግን ምንም ጥቅም እንደማይሰጥም አስረድተዋል።
ከኤችአይቪ ያድናል ብሎ የሚባለው ነገር ስህተት ነው። ሰዎች ከተያዙ በኋላ ለእድሜ ማራዘሚያ ነው የሚያገለግለው እንጂ አያድንም፣ አያጠፋ። ዋና አገልግሎቱ ቫይረሱ በደማቸው ውስጥ አለመኖሩን እርግጠኛ የሆኑ ግን ደግሞ አጋላጭና ተጋላጭ የሆኑ ሰዎች ይህንን መድኃኒት በመርፌ ወስዶ ራሳቸውን ይጠብቃሉ ነው።
ምንድን ነው የሚጨምረው ሰውነታችን ውስጥ
የዚህ ቫይረስ ኢንኬዝ ወደ ሰውነታችን ከገባ ራሱን ሪፕሊኬት የማድረግ ሂደቱን ያስተጓጉላል። የሚባዛበት ስትመራባበት ሂደቱን ብሬክ ያደርጋል። ራሷ ሪፕሊኬት አድርጋ አትኖርም ማለት ነው። ስለዚህ ያ ሰውዬ በዚህ አይያዝም። ለቅድመ መጋለጥ መከላከያ መድኃኒት ነው። ተጋላጭ የሆኑ የህብረተሰብ ክፍሎችን በተለይ ሴተኛ አዳሪዎችን ከወሰድን ተጋላጭ የህብረተሰብ ክፍሎች ይባላሉ እና ይህንን ያገኛሉ አንድ እሱ። ሁለተኛ ደግሞ ወይ ባል ወይ ሚስት ፖዘቲቭ ሆኖ ያልተያዘው አካል ይህንን መድኃኒት ይወስዱና ሳይፋቱ አብሮ ይኖራሉ ማለት ነው። ርቀት መንገድ የሚያሽከረክሩት ተሽከርካሪዎች ይህንን ያገኛሉ።
አዲሱ የኤችአይቪ ተዋሲ መከላከያ መድኃኒቱ በሚቀጥሉ ስድስት ወራት ውስጥ ወደ ሀገር ውስጥ እንደሚገባውም የገለጹት አቶ ፍቃዱ እንደ ክትባት ለሁሉም ማህበረሰብ ግን ሊከፋፈል የማይችል እንደሆነ ያስገንዝበዋል።
ለማንም ሰው ለመስጠትም እቅዱም የለም፣ ለዚህ የሚበቃ ሀብትም የለም። መንግስት ወይ ደግሞ አጋር ድርጅቶች በነጻ ስለሚሰጡት በኑሯቸው በአስገዳጅ ሁኔታ ተጋላጭ ለሆኑ ጥቂት የህብረተሰብ ክፍሎች ነው የሚሰጠው።
ሌናካፖቪር የተሰኘው አዲሱን የኤችአይቪ መድኃኒት በመስጠት ኬንያ ቀዳሚዋ ሀገር ስትሆን መድኃኒቱንም ከባለፈው መጋቢት ወር ጀምሮ ለዜጎቿ ማከፋፈል ጀምራለች። በመቀጠልም ሌሴቶ፣ ናይጄሪያና ሞዛምቢክ የዚህን መድኃኒት አቅርቦት ከጀመሩ የአፍሪካ ሀገራት ተጠቃሾቹ ናቸው። በሚቀጥለው አንድ ዓመት ውስጥ መድኃኒቱ ገቢያቸው ዝቅተኛና መካከለኛ ወደሆነው 120 ሀገራት ተሰራጭተው ሚሊዮኖች እንዲወስዱት መታቀዱም ነው የታወቀው። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከቻይና አቻቸው ዢ ጂንፒንግ ጋር ያደረጉት ውይይት ሁለቱ ሀገራት በቀጣይ ዓመታት የሚኖራቸውን ግንኙነት የሚወስን እንደሆነ ተገለጸ። ፕሬዚዳንት ትራምፕ በቻይና የነበራቸውን የሁለት ቀናት ጉብኝት ዛሬ ያጠናቀቃሉ ተብሎ ይጠበቃል። የአትላንታው ዘጋቢያችን ታሪኩ ኃይሉ ዝርዝሩን እንደሚከተለው አጠናቅሮታል።
ፕሬዚደንት ዶናልድ ትራምፕ ለሁለት ቀናት በቻይና በነበራቸው ጉብኝት ከቻይና አቻቸው ዢ ጂንፒንግ ጋር በኢራን ጦርነት፣ በንግድ፣ በቴክኖሎጂና በታይዋን ጉዳዮች ላይ መክረዋል። የዓለም አቀፍ ዲፕሎማሲ ተመራማሪ የሆኑት አቶ ነጋልኝ መኳንንት የመሪዎቹ ውይይት ፋይዳ ምንድን ነው ስንል ላቀረብንላቸው ጥያቄ እንደሚከተለው መልሰዋል።
እንግዲህ እንደምታውቀው ሁለቱ ሀገራት በዓለም ከፍተኛውን ኢኮኖሚ የሚያንቀሳቀሱ በህዝብ ደረጃም ቢሆን ከፍተኛ ህዝብ ቁጥር ያላቸው ናቸው። በተለይ ቻይና በቴክኖሎጂ፣ በንግድ፣ በወታደራዊ ጉዳዮችም በሁሉም መስክ ዓለም ባለችባቸው ከፍተኛ ጉዳዮች ላይ ሁለቱ ሀገራት ግንባር ቀደም ሚና ያላቸው ናቸው። ሁለቱም ትልቅ ኢኮኖሚ፣ ትንሽ ጊዜ ወታደራዊ ቁመና ያላቸው ሀገራት ስለሆኑ ይሄኛው ውይይት በጣም የሚጠበቅ ነው።
ትራምፕ ይህንን የጉብኝት አጋጣሚ በመጠቀም የኢራን ሸሪክ የሆነችው ቻይና ቴህራንን አሳምና ወደ ጠረጴዛ ዙሪያ ውይይት እንድታመጣላቸው ይጠይቁበታል ተብሎ ይታመናል። መውጫ ያጡበት ጦርነት መቋጫ አግኝቶ በሆርሙዝ ወሽመጥ ላይ የተስተጓጎለው ዓለም አቀፍ የንግድ መርከቦች ዝውውር መልሶ እንዲቀላጠፍም ይሻሉ። ፕሬዚደንት ትራምፕ ይህ ጉብኝታቸው ከቻይና ጋር ልዩ የሆነ ግንኙነት ለመመስረት መፈለጋቸውን አመላካች ነው ሲሉ የዓለም አቀፍ ፖለቲካዊ ጉዳዮች ተንታኝ ልጅ ነቢያት አክሊሉ ለዶቼ ቬለ ተናግረዋል።
አሜሪካ ከኢራን ጋር የገጠማትን ችግር ደግሞ ለማለዘብ ለማርገብ ደግሞ አሜሪካ ቻይና ትጠቀማለች ብዬ አስባለሁኝ። በተለይ የስትሬት ኦፍ ሆርሙዝን ባህር ኢራኖች በመያዛቸው ከፍተኛ ጉዳት ያደርሳል በአሜሪካን ኢኮኖሚ ላይ እና በእነዚህ ከትራምፕ ጋር አብሮ በሄዱ ባለሀብቶችም ላይ የሚኖር ተጽዕኖ የሚፈጥርባቸው ተጽዕኖ ስላለ ለሁሉም ሀገሮች የሚጠቅመው ያው ሰላም ስምምነት በጋራ መስራት ስለሆነ ይህን የተገነዘቡ ይመስለኛል ትራምፕ። እና በፊት ቻይና ላይ ሲያስተጋቡ የነበሩት ተቃውሞ ቀነስ አድርገው ቻይና ድረስ መሄዳቸው ራሱ ልዩ አይነት ግንኙነት ፍለጋ እንደሆነ አመላካች ነው ብዬ አስባለሁ።
አቶ ነጋሊኝ በበኩላቸው የሁለቱን መሪዎች ውይይት አንደምታ እንደሚከተለው ገልጸውታል።
በተለይ ደግሞ ለየት የሚያደርገው አሁን ዓለም ያለበት ወቅታዊ ሁኔታ በተለይም ከኢራን ጋር በተገናኘ ከዛ ባሻገር እንግዲህ ፕሬዚዳንት ትረምፕ ሎንች ወይም የፕሬዚዳንቱ ነው ከመጡ በኋላ ቻይናን ጨምሮ በተለያዩ ሀገራት ላይ እየወሰዷቸው የነበሩት የታሪፍ ጉዳዮች ጋር በተገናኘ ውይይቱ በጣም የሚጠበቅ እና ሁለቱ ሀገራት ብቻ ሳይሆን ዓለም አቀፍ ሕዝቡም የተለያዩ ሀገራትም መቅመት እየተካተሉት ነው የሚሆነው።
ፕሬዚደንት ትራምፕ ትልቅ ገበያ ያላት ቻይና ከአሜሪካ ተጨማሪ ምርቶችን እንድትገዛ ይፈልጋሉ። የቻይናዎቻቸው በፊናቸው በተለይ ዘመናዊ የኮምፒውተር ቴክኖሎጂዎችን ከአሜሪካ መሸመት ይሻሉ። በፕሬዚደንት ትራምፕ የተሰመረው ልዑክ በቻይና ሊያሳካ ያለመው የንግድ ግብ አፍሪካ ውስጥ በቤጂንግ የተወሰደበትን ብልጫ ለመገዳደር እንደሆነም ልጅ ነቢያት ይናገራሉ።
ቻይና በከፍተኛ ደረጃ ብዙ የአፍሪካ ሀገሮችን ይዛለች፣ በተለይ በዚህ በማይኒንግ ሴክተር እና እነዚህ የማይኒንግ ኢንዱስትሪ እንደነልፊየም ያሉ የተለያዩ ተፈጥሯዊ መዋለ ንዋይ ለተለያዩ የዘመናዊ የሆኑ ቴክኖሎጂ ግብዓቶች ወሳኝ ናቸው እና ቻይናዎች እነዛን ስለያዙ አሜሪካ ደግሞ አፍሪካ ወርዳ ከቻይና ለመፎካከር የምትችልበት ሁኔታ ላይ አይደለች። ምክንያቱም ቻይና ልቀው ሄደዋል በአፍሪካ። ስለዚህ አሜሪካኖች ማድረግ የሚችሉት ምንድን ነው? ጥቅማቸውን ለማስጠበቅ ቻይና ድረስ ሄደው አዲስ ስምምነት መፈራረም ነው።
አሜሪካና ቻይና ታይዋንን ጨምሮ በበርካታ የሚያወዛግቧቸው ጉዳዮች ላይ በሁለት ቀናት ውይይት መፍትሄ ያበጃሉ ተብሎ አይጠበቅም። ይሁንና የአሁኑ ውይይታቸው የሁለቱን ሀያላን መንግስታት የቀጣይ ዓመታት ግንኙነት በብዙ መልኩ የሚወስን እንደሆነ ይታመናል። ለዶቼ ቬለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ።
አድማጮች፣ የምሽቱ የዜና መጽሔት ጥንቅር በዚሁ አበቃ።